የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ቴዲ አፍሮ ረዥሙን ቀጠሮ አክብሮ
አሁን ረዘም ላለ ወቅት ተገኝቷል።
ከአሜሪካ ድምፅ ስቱዲዮ 10 የለመዳ ስቱዲዮ 53 ነው።
አሁን ስቱዲዮ 53 ስለ ህይወትና ስለ ሙዚቃ
እንዲሁም ወዲህ ወደ ዩናይትድ ስቴትስ ስለመጣበት ሽልማት እናወጋለን።
በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል?
በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ?
በጥበብ ስራዎች መነጋገር ይቻላል።
እንበል እልል እልል እናወድሳቸው። የኢትዮጵያ ልጆች የሴት ምርጥ ናቸው።
በ1993 ዓመተ ምህረት በፈረንጆች አቆጣጠር ሲቀየስ አመሰራረቱ አክብሮትን የኢትዮጵያ ሀብት የሆኑ ትልቅ ሙያ የሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል ነው።
እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን።
አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው።
አቶ ቢኒያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት አንዱ ነው።
ድርጅቱ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት
በእንግሊዝኛው ምህጻረ ቃል ሲድ
ማኅበረ ግዩራን ዘረ ኢትዮጵያ የአማርኛ መጠሪያው ነው።
የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን 25 ዓመታት ጉዞውን መለስ ብለን መልከት እናረጋለን።
የነገ መንገዶቹንና አቅጣጫውንም ወደፊት በሚያሳየው መነጥር አቅርበን ለማየት እንጥራለን።
የመንገድ ነገር ብታነሳ አዲሱ ዛሬ መንገዳችን ከዋሽንግተን ዲሲ ጎዳናዎች የሚያስወጣን በንጉሴ አክሊሉ የአዲስ አበባ ጥንቅር ብቻ ይመስላል።
ቀደም ብለን ያስተዋወቅነው ከአሜሪካ ድምፅ የቴሌቪዥን ስቱዲዮ የሚያቆየንን የቴዲ አፍሮን ቃለ ምልልስ ጨምሮ
የአየር በረራችን በዋሽንግተን ዲሲ አካባቢ የበረራ መስመሮች ይምሰል እንጂ ቀልባችን ግን እንተ አድማጮቻችን ከያላችሁበት ለመድረስ ነው።
እናም የአክብሮትና የናፍቆት ሰላምታችንን በማስቀደም ማኮብኮብ ጀምረናል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
ከእሁድ ግንቦት 27 2009 ዓ ም የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን ንጉሡ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳኝ ፍሳዬ ነኝ። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ካለፉት 3 ወራት ወዲህ ብሪታንያ ላይ የተፈጸሙት 3 የአሸባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። ባለፈው ቅዳሜ ለንደን ድልድይና ቦሮ ገበያ ላይ የተፈጸሙትን ጥቃቶች ለይተው ጠቅሰዋል። በሀገራችን ለአሸባሪነት ያለን ትዕግስት ከልኩ አልፏል። አሸባሪነትን ከህዝባዊ አገልግሎትና ከማህበረሰቡ ለይተን ለመንቀል ጠንክረን መስራት አለብን ብለዋል። በቃን የምንልበት ጊዜ ደርሷል ሲሉም የሀገሪቱ መሪ አስረግጠዋል። ለንደን ላይ በተፈጸመው ጥቃት 7 ሰዎችና 3 አጥቂዎች እንደተገደሉ፣ 40 ሰዎች ደግሞ እንደቆሰሉ፣ አንዳንዶቹ ከባድ ጉዳት እንደደረሰባቸው የለንደን የፖሊስ ጽህፈት ቤት አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአሸባሪነት መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከ6 ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እገዳ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። በትዊተር ባስተላለፏቸው ተከታታይ መልእክቶች ዶናልድ ትራምፕ ለብሪታንያ ድጋፋቸውን ገልጸዋል። የለንደኑን ከንቲባ ነቅፈዋል። አሸባሪነትን ስለመታገል አበክረው ተናግረዋል። የጀርመን ቻንስለር አንገላ ሜርከል ለንደን ላይ የተፈጸመው ጥቃት አሳዝኖኛል፣ አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሐዘንና በድንጋጤ አንድ ሆነናል፣ በቁርጠኝነትም እንደዚሁ ሲሉ ዛሬ ባወጡት መግለጫ ምላሽ ሰጥተዋል። ማንኛውንም የአሸባሪነት አይነትን በመታገል በቁርጠኛነት ከብሪታንያ ጎን እንቆማለን ብለዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በበኩላቸው ባለፈው ቅዳሜ በተፈጸመው ዘግናኝና የፈሪዎች ጥቃት ከቆሰሉት መካከል ፈረንሳውያን ይገኙባቸዋል ብለዋል። ፈረንሳይ ከብሪታንያና ከሚመለከታቸው ሀገሮች ጋር ሆና ባላት አቅም ሁሉ አሸባሪነትን መታገል ትቀጥላለች በማለት ተናግረዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲም ጥቃቱ ድንጋጤና ሐዘን ማስከተሉን ገልጸው አውግዘውታል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱት ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሴል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባቸው ቃል እንዲከበር ለማድረግ ቆርጠው ተነስተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በሚመለከት አሜሪካ በፓሪስ ካደረገችው ስምምነት እንደምትወጣ ማስታወቃቸው ይታወሳል። ስምምነቱ ብዙ ገንዘብ ያስወጣል። የአሜሪካ የንግድ ተቋማት እስከ 2025 ዓ.ም ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው 7 ሚሊዮን የሥራ ቦታዎችን ያጣሉ በሚል ነው ትራምፕ እርምጃውን የወሰዱት። የኒውዮርክ ከተማ ከንቲባ የነበሩት ቢሊዮነር ብሉምበርግ ታዲያ የአየር ንብረት ለውጥን አስመልክቶ የተባበሩት መንግስታት ድርጅት ለቀየሰው መሠረተ ሐሳብ መሳካት ሲሉ እስከ 15 ሚሊዮን ዶላር ለመስጠት ቃል ገብተዋል። ይህ አገልግሎት ሀገሮች በፓሪሱ ጉባኤ የገቡት ቃል በተግባር ላይ እንዲያውሉ ይረዳቸዋል። የብሉምበርግ ድረገጽ ባወጣው መግለጫ እንደሚለው ብሉምበርግ የሚከፍሉት እስከ 15 ሚሊዮን ዶላር የሚሆነው ገንዘብ የተባበሩት መንግስታት ድርጅት ከዋሽንግተን ያገኘው የነበረውን ገንዘብ ይተካል። አሜሪካውያን ከታች ሆነው በመምራት ዩናይትድ ስቴትስ ፓሪስ ላይ ፈርመው የነበረውን ስምምነት በተግባር ላይ ያውላሉ። ዋሽንግተን ይህን ለማቆም ልታደርገው የሚችል ነገር የለም በማለት ብሉምበርግ አስገንዝበዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት ብሉምበርግ የአሜሪካ ከተሞችና ክፍለ ግዛቶች እንዲሁም የንግድ ኩባንያዎች አሜሪካ የመርዛማ ጋዝ ልቀትን ለመገደብ የገባቸውን ቃል ለማክበር የሚያስችል እቅድ ለተባበሩት መንግስታት ድርጅት ለማቅረብ የሚደረገውን ጥረት እያስተባበሩ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ሰንበሬ የራዲዮ መጽሔት የመክፈቻ ዜማ ነው። ሰንበሮ ግን
እንደ ሌሎች የኪነ ጥበብ ስራዎች ሁሉ ለሰሚ የተተወ ይመስለናል።
እንዳረዳዳችን እያልክ ነው እንግዲህ አይደል?
ትክክል ነው አዲሱ። ወዲሁም ደግሞ ዛሬ ብዙ ወጎች፣ ብዙ ጨዋታዎች አሉን አይደል?
አዎን አሉላ። በራዲዮ መጽሔት ቃና የተቃኘው አንዱን እናስቀድማል። ቴዲ አፍሮ ረዥሙን ቀጠሮ ግጥም የገጠም ሁና ይመስልህ። ቴዲ አፍሮ ረዥሙን ቀጠሮ አክብሮ ረዘም ላለ ወግ ዛሬ ተገኝቷል። አድማጮች፣
አሁን ስቱዲዮ 53 ከአሜሪካ ድምፅ የቴሌቪዥን ስቱዲዮ አንዱ መሆኑ ነው።
ስለ ህይወት፣ ስለ ሙዚቃ እና
ወዲሁም ወዲህ ወደ ዩናይት ስቴትስ ለመጣበት ሽልማት ያወጋናል። ቴዲ ጋር ከመድረሳችን በፊት የኔና የሚቀድም ይመስለኛል።
ይሄ የሚያምር መልክን ቴሌቪዥን ላይ ሲወጣ ይበላሽ ለምን ሆነ አላውቅም፣ አደጋ ይደርስበት።
ለረጅም ጊዜ የራዲዮ መጽሔትን የተከታተሉ አድማጮቻችን፣ የአውስትራሊያን አድማጫችንን ጨምሮ ፎቶግራፋችሁን ለምን አታኖሩም፣ ድረገጻችሁ ላይ የምትታዩበት አጋጣሚ ለምን አይፈጠርም ይላሉ። በራዲዮ መጽሔት የሰራናቸው የቴሌቪዥን ፕሮግራሞች ብዙ አልነበሩም የተከታተሉ። ከሬዲዮ ማይክሮፎን ጀርባ ያለውን ሰው የማወቅ ፍላጎት ይኖራልና እንድናውቅ እድል ሰጠን ያሉበት ነበር። ዛሬ አንድ ሌላ እድል ይሰጣቸዋል ብዬ ነበር፣ ጠፍተሃል።
አንድ ሀሳብ ላቀርብ።
እሺ።
ቴዲ አፍሮ ላይ ያልተገኘሁት እንደምታውቀው በሌላ ስራ ተጠምጄ ነው። አንዳንድ ጊዜ ሁለታችንም የማናረግበት ጊዜ አለ ቃለ መጠይቅ። ቴሌቪዥኗ ላይ ብቀርብ ግን ደስ ይለኝ ነበረ፣ ከአቅሜ በላይ ሆኖ ነው። ሌላው ግን አለመኖሬን ለአድማጭ ተናግር ያለ ከይቅርታ ጋር ግን ባልኖርም ፎቶግራፊ የኔም ያንተም የቴዲም አብሮ እንዲወጣ ጠይቃለሁ።
ይሄ የሚያግባባ ይመስለኛል። ደግሞ ይቅርታ በመጠየቅ እናምናለንና ይቅርታውን ከአንተ እንጀምር እንጂ ሌላ ቦታ እንወስደዋለን ዛሬ በስርጭታችን። ከቴዲ ጋር ወደምናደርገው ወግ እናምራ። እንግዲያው
ቀጥሉ።
ጤና ይስጥልን ተመልካቾቻችን። ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮችን ይገኛል። ቴዲ እንኳን ደህና መጣ።
እንኳን ደህና ቆየ።
የሰነበተ ቀጠሯችን ዛሬ የያዘ ይመስላል። በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ በተባለው የሽልማት ድርጅት ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ።
እንኳን አብሮ ደስ ያለ።
ከሽልማት የሚከተል የተለየ ስሜት አለ? ስለ ሽልማቱ ምን ታውቅ ነበር?
በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናወራ ትዝል እንደሆነ አንተ ነህ እንደውም ያስረዳኸኝ። እንደ 20 ምናምን አመት ሆኗቸዋል። ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታታት ሌሎችንም ደግሞ ለማነሳሳት ይረዳል እና ቁም ነገረኛ ሰዎች ናቸው። ይህን አይነት ሀሳብ ይዘው ሀገር ሳትወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልኝ።
በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂዋ የገለጸች መሪ ኮከብ የጥቁር ሰው ስራ ህገን የወጣ ይመስላል። የቅርቡ ኢትዮጵያዊ የሚለውም ብዙዎችን ያነጋገረ የብዙዎችንም ቀልብ የሳበ በመሆኑ ይታወቃል። የተዋወቅበትም ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያጭሁና የተቀበሉ ሰዎች ያዩበትንስ እንዴት አየው?
ያው መቼም ታናሽን በዚህ መጠን ማሞገስና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም። ከፍጹም ቅንነት እና ከእውነተኛ ስሜት የወጣ ነው እና ምናልባት ቢበዛብኝ ይሆናል። በእውነት በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። አለም ፀሐይ ማቀራረቧ ልዩ ነበር። መቼም ስለ ራስ ሲወራ ትንሽ ትሽኩረ መባል ግን በጣም አመሰግናለሁ። በጣም በጣም በጣም
ቴዲ፣ ዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ለአንተ ለክብሩ መብቃት ከአዲስ አበባ ድረስ የመጣህበት ነው እና ትልቅ ቦታ ይሰጠዋል። በእለቱ በዝግጅቱ ወቅት ዘግይተህ ነበር የደረስከው እና የናፈቁህን ያህል የጠበቁ ይመስላል ታዳሚዎቹ። ያም አነጋጋሪ ሆኖ ሰንብተዋል። ለምን ዘገየ?
በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተር ሳይክል ፓሬድ የሚባል በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከአርባ ምናምን ደቂቃ እዛ ጋ ስታክ አርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተን ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው። ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራሙ መጀመር የኔ ብቻ መምጣት እየጠበቀ እንደነበር አላሰብኩም፣ አላውቅም ነበር። ምክንያቱም ከተሸላሚዎቹ አንዱ እንደመሆነ የመጠን ሌሎቹ ሁኔታዎች እየተካሄዱ ቢያንስ እንደርሳለን የሚል ሩጫ ነው ስናደርግ የነበረው። ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የእኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳኸው መጠን ያጋጠመን ነገር ነው እና ያ ደግሞ ሁኔታ አሳዛኝ ነበር። በዚህ አጋጣሚ ሁሉንም ከልብ ከልብ ይቅርታ እንጠይቃለን፣ ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆንም። ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ።
ይቅርታ እንድጠይቅ
ተነጋግረን ነበር በዚህ ሁኔታ። ግን በእውነት ለመናገር መቼም ከአቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም እና የስቴጅ ሰው ብትሆንም ልክ ንግግር ለማድረግ ከመውጣቴ በፊት እንደዛ ወጣቶች አነጋገር አስደስቶ ነበረ። እነሱ ላይ ነበር ሀሳቤ፣ ያን ሀሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ እና በዛ ሁኔታ ነበር እና በዚህ አጋጣሚ ይቅርታ እንጠይቃለን ሁሉም።
ይቅርታ እንግዲህ በያሉበት ለተመልካቾች ለታዳሚዎችም እንደደረሰ ተስፋ አደርጋለሁ። ቴዲ፣ ይሄ የብዙዎችን ቀልብ የሳበ እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመታል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን?
ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመ ችግር ነው ብዬ አስባለሁ እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ የሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እንደዛ ማድረግ።
የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በአገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያ የሚወሰድበት ጊዜ አለ እና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው እና እሱ እንዴት ትመለከታለህ?
በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን የችግሩን መጠን አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል? እንዴት ብናረግ ይሻላል?
በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ?
በጥበብ ስራዎች መነጋገር ይቻላል። ጥበብ ትልቅ መሳሪያ ነው፣ ኪነ ጥበብ። እና እንዳጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት።
ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎችህ፣ በቀደሙ አልበሞችህ ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ላንተ ምንድን ነው?
ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። እንዴት በብዙ ነገር ልትገልጸው ትችላለህ?
ምንድን ነው ቀድሞ የሚመጣል ኢትዮጵያዊነት?
ምን ይላል የጸጋዬ ገብረመድኅን ጴጥሮስ ያቺ ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግጥላኔ ትንሽ ግጦሽ ካናዳ ሳር ካናዳ ጫፍ ሳራ ጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሽንተረሩም በቀበየውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ማለት ይላል። ይሄ ባንድ ግዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ። እና ከዛው ነት ጋር እንድንገናኝ ስለፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል።
ባህሉን ወጉን የሚመለከቱ
የኖር ነው ነገር
ቀይጥነታችንስ አሁን ያነሳሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቀኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነትን መገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱ ልትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸው ነገር?
አሁን እንግዲህ ቀይጥ ነገር እኮ በጣም ተቃሚ ነው። ያልተቀየጠና ያልተላከለ ነገር የለም ባለም። እንደውም እንግዲህ አሁን እናንተ በምትኖርበት አገር የብዙ ቋንቋዎች የብዙ ሰዎች የብዙ አገር ሰዎች ተሰብስበው ደግሞ ይሄንም ያለ አገር መፍጠርም ይቻላል። እኛ ደግሞ ላለብን ያለን አገር በዛ ቦታ ላይ በተወለድንበት ቦታ ይሄን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን ያበላሸ ነው ሄድን እንጂ እኮ ነበር አሁንም አለ። እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር አንዱ ያንዱን መብት ሲያከብር በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለኔ። እና የብዙ ስብጥር ውጤት ነው ሁላችንም ወርደን መቼም ከዚህ ተወለድኩ አንባባልም። ምናውቀው ነገር ነው። በቀያችንም የኖርነው በዚህ መንገድ ነው። ጠቃሚ ነገር ነው።
እሱን መንገድ ለሚመርጡስ የግድ አንድ መንገድ ላይሆን ይችላል።
እንግዲህ እሱን መንገድ የሚመርጡ ሰዎች እንዳሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የነሱን ማሳብ ማክበር ነው እንዳሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ እንዴ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ ሚዘን ነገር ላይ መሄድ ይሄ ዋላቀርነት ነው። እና መሰልጠን አለብን መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአይምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ያለ ነው። እና ምን እንደሚያስቡ ደግሞ ወደም ሊያስቡበት ይገባል። ሁሉም ወገኖች በአይምሮም በአሳሰም ልዕልና መራመድ አለብን። ተመልሰን እዛው መርገጥ የለም። ብዙ ነገር አጥብተን ኩይ ሰራ ነው ነገር ነው እንደገና እየተናደን እንደገና እዛው መሄድ ይልቅ አይደለም።
ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው ያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። ሰዎች ነጻነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል የጥበብ ስራዎችን ያንተን ስራዎች አቀባበሉ በጣም ይጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው ይመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል።
አሉላ ከቴዲ አፍሮ ጋር ስቱዲዮ ውስጥ ያረጋችሁት ወጋል ተቋጨም በጥያቄ ነው አንጠልጥረን የያዝነው በኋላ ትመለሳላችሁ።
ቆየት ብለን እንመለስ። አዲሱ ብዙ ሌሎች ነገሮች የምናነሳቸው አሉ። ባይሆን ከቴዲ ዝግጅት በኋላ መልሰን ከመቋጨታችን በፊት እንድናወጋ ፈልጋለሁ። እንዳልከው ግን ወደኋላ ይመለሳል።
Not far away, you're so damn well. I'll keep
ቀደም ብለን በመግቢያችን ካስተዋወቅናቸው ሶስት እንግዶች ጋር የምናደርገው ቆይታ ነው ተከታዩ።
አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው።
እንዲሁም አቶ ብንያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት ወጣቶችም አንዱ ነው።
ድርጅቱ የዩናይትድ ስቴትስ የኢትዮጵያውያን ሽልማት ድርጅት በእንግሊዝኛው ምህጻረ ቃል ሲድ
ማህበረ ግዩራን ዘረ ኢትዮጵያ ነው።
የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን 25 ዓመታት ጉዞውን መለስ ብለን መልከት እናደርጋለን።
የነገ መንገዶቹንና አቅጣጫውንም ጨምረው ያወጉናል።
ባለፈው ሐሙስ የባህልና ማህበረሰብ ዝግጅታችን ከውይይታችን የመጀመሪያውን ምጥን ክፍል አቅርበን ነበር። የምሽቱም ልባት ካደረግንበት የሚጀምር ይሆናል። ያን የቀደመ ከጓደኛሞች ማህበርን በለው ጓደኞች ከ25 ዓመት በፊት ተሰባስባችሁ ያደረጋችሁት አሁን ይህን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት እስከ መሆን የደረሰበት እና አቶ ቢንያም ቃል እንደገቡ ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ። ግን መልቀቅ ቀላል ነበር ወይ? መልቀቅ ሲባልም ኃላፊነቱን ይዞ መቆየትን ስለመምረጥ ወይም ስለመሄድም ብቻም አይደለም። ይሄ ኃላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን። ብዙ ዓመታት ራችሁን ተከታትለናልና ነገር ግን አቅጣጫውን አለማወቅም አለ። ያመራሩን ቦታ ስትለቁ እጣፈንታውን የሚወስኑት አቶ ቢንያምና አጋሮቻቸው አሁን በዚህ መድረክ ያላገኘናቸው ሌሎች ወጣቶች ናቸው። እና የትም ሊሄድ መቻሉን እንዴት ተቀበላችሁት? አቶ አክሊሉ
ጥያቄ አበሬ ልጨምር። አቶ አክሊሉ ነጥቦቹን እንዳይረሱ ያሉን ጥያቄ የተንደረደርክበት ጥያቄ ጥሩ ነው። መልቀቅ ቀላል ነው ወይ? ቀላል አይደለም። ሞቼ እገኛለሁ ሳትል እንዴት ይሆን ይሆን የሚል ስጋት አለያዛችሁም ወይ ከሚል አንጻር ይመስላል። መልቀቅ ቀላል ነው ወይ ያለውን ነጥቦችን ሳትረሳ
ከዛ ቀደም ባጭሩ ሲድ አላማ እሱ ነው እንግዲህ ሁሉንም ወደፊት የሚያራምድን። አንደኛ እኛ ሐሳባችን ለረጅም ጊዜ ነው የምናገብራቸው ተማሪዎች ለምሳሌ እዛ ስቴጅ ላይ ሲቀመጡ የሚጣለባቸውን አደራ እዛው ያዩታል። ትልልቆቹን ሲያዩ እነሱ ደግሞ ያንን አደራ የሚቀበሉ ናቸው። ግን ደግሞ እንግዶቻችን መካከል ደግሞ ከዛ በእድሜያቸው ያነሱ ተማሪዎች አሉ። እንግዲህ ሶስት ትውልድ እንበላቸው እናሳያቸው። እነዛን ተማሪዎች ሲያዩ በእነሱ ደግሞ ተስፋ የሚጠበቅባቸው ልጆች ሆነው ይመጣሉ። ዋናው የሲድ አላማ ረዥም ነው። እነዚህ ልጆች ምንም እንኳን አሜሪካ ሀገር የተወለዱ ቢሆኑም በብዛት የዛሬ 20-30 ዓመት ትልቅ ደረጃ ላይ የሚደርሱ ናቸው። እዛ ደረጃ ላይ በሚደርሱበት ጊዜ አንደኛ የተወለዱበት ሀገርን አሜሪካን በደንበኛ አድርገው መርዳት ይኖርባቸዋል። ያንን በዚህ ይማሩታል። ሁለተኛ ነገር ከየት እንደመጡ ስለሚያውቁ ኢትዮጵያን የሚረዳ ነገር ሁሉ ባለስልጣን በሆኑበት ጊዜ እንደሚረዱ ተስፋ እያደረግን ነው። ሶስተኛ ነገር ደግሞ አንዳንዶቹ አቶ ተስፋዬ ቅድም እንዳለው ብዙ አስተዋጽኦ ያደረጉት መቼም ብዙ ሰዎች በአንድ ጊዜ ማክበር ባንችልም አንዳንዶቹ አሟች የሆኑትን አስታውሰን እናከብራለን። ማህበረ ግዩራን ወይም ሲድ የሚባለው ድርጅት ሲቋቋም ዳያስፖራ የሚባለው ሶሳይቲ ኦፍ ኢትዮጵያንስ ኢስታብሊሽን ዳያስፖራ የሚለው ያቺ ቃሏ በሲድ ምክንያት ብዙ ሰዎች መጠቀም ጀምረው አሁን አንዳንዶቹ ግዩራንም ከማለት ሲድ ብለው መናገር የሚፈልጉ ሰዎች አሉ። አሁን መልቀቅ ያላችሁን ኦፊሻል መቀመጫ መልቀቅ ከባድ አይደለም ወይ? ይሄ በአፍሪካ አገር ውስጥ በትልልቆቹ ፕሬዚዳንቶችም የሚታይ ነው። ብዙ ጊዜ ስልጣን የያዘ ሰው መልቀቅ አይፈልግም። እኛ ግን አላማው እስከተጠበቀ ድረስ አንደኛ መስራቾቹ የእኛ ባይሎ እንደሚናገረው መስራቾቹ ፐርማነንት ሜምበርስ ናቸው የሚላለን። ከኋላ ሆነን ሁልጊዜ ወጣቶቹን ጋይዳንስ እንሰጣለን። ወጣቶቹ ደግሞ አሁን አቶ ቢኒያም እንዳለው በጣም ቀልጣፋ የሆኑና አደራ ተቀባዮች ናቸው። ትልቅ ውይይት ከተደረገ በኋላ ነው የተመረጡትና አንድ ሰው የሚወደውን ነገር ሂዱ ወይንም ነጻነት እንሰጣቸዋለን ሲል በጣም አሁን ልጆቻችን እንወዳቸዋለን፣ ወልደናቸዋል፣ አድገዋል፣ ግን ሂዱ ራሳቸውን ቻሉ ማለት ደግሞ ከመውደድ የተፈጠረ ነገር ስለሆነ እኛ ይህንን ስልጣናችንን ለቀን መሄድ ምንም አይከብደንም። ምክንያቱም በልጆቹ እንተማመናለንና።
እሺ፣ ተስፋዬ አሳላለሁ።
ወንድም አክሊሉ በተናገረው ላይ መደመር የምፈልገው ብዙዎቹ ወጣት ልጆች ወደ ሲድ ቦርድ የመለመል ናቸው፣ በሲድ ኢንቫይሮንመንት ውስጥ ያደጉ ናቸው። ከልጅነታቸው ጀምረው ከወላጆቻቸው ጋር በመምጣት ፍቅር ያደረባቸው ለመስራት የጓጉ መሆናቸውን አይተን ምንም ይሆን ከአለን እነሱን ብናስቀምጥም ምንጊዜም ከኋላቸው አለን። መስራች እንደመሆናችን መጠን ምንጊዜም የቦርዱ አባሎች ናቸው። ስለዚህ አንደኛ ለእኛ ትልቅ ኮንፊደንስ የሚሰጠን ወጣቶቹ የሚያስተማምን ጉጉት አላቸው ለማገልገል። ደግሞ ባየናቸው ሁኔታ ውስጥ በእውነቱ በጣም የሚያኮሩ ናቸው። እያንዳንዳቸው ከሚያስደስተኝ ነገሮች እንዲህ ሰዎችን ከማክበር ብዙ ጊዜ ሪኮግኒሽን የማያገኙትን ሰዎች አውጥተን ስናከብር እሱ ሲያስደስተኝ ደግሞ በሲድ ኢንቫይሮንመንት ውስጥ ያደጉ ልጆች አሁን ስልጣን ይዘው በሚያደርጉት ስራቸው በጣም የሚያኮሩን ሆኖ ስላገኘ ናቸው። ይችን ቃል ደምር ብዬ ነው።
ከዚህ አንጻር መልቀጥ አስፈራም፣ እንተማመንባቸዋለን ነው ያው አቶ ክሉ የሚያሉት አቶ ተስፋ የሚያሉት።
አዲሱ፣ ምናልባት ወደ መድረኩ ብንመለስ ያለፈው ሳምንት እሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ፣ ስሜቱ፣ አነጋጋሪነቱ አሁንም እንዳለ ነውና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመልሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምፅ እንስማ።
የሚቀጥለው ተሸላሚያችን ቻንስለር ለመን ሲሳይ ነው። የተደናቂው ገጣሚ አስደናቂ ታሪክ የሚጀምረው ገና በ1966 በእናቱ ማህፀን ሆኖ እንግሊዝ አገር ሲገባ ነው። ለተወሰነ ጊዜ በማንነት ጥያቄ ቢንገላታም ራሱን ከፈተና ፈልቅቆና አላቆ ይህችን ምድር መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው።
የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎቹ ይታወቃል። ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በእርግጥ የጥበብ ገጽታ የሰጠው ነው ንግግሩ። በ17 ዓመቴ ኢትዮጵያን፣ በ9 ዓመቴ ጥቁርነቴን አወቅኩ ይላል። በጠመዝማዛ መንገዶች ያለፈው ለምን የስብጥሩንም ሁኔታ ያሳያል። ገጣሚ አለ፣ የሙዚቃ ሰው አለ፣ የሳይንስና የምርምር ሰው አለ፣ እንዲሁም ደግሞ የመንፈሳዊ አባት አሉ፣ ለድሃ ለተጎዱ የቆሙ። እስኪ ባጭሩ ሰብሰብ አድርገን መግለጽ ብንችል፣ አቶ አክሊሉ ድሩን ለርሶ ለስ
መጀመሪያ ምናልባት ቻንስለር ሌመን ስለተጠቀሰ ስለ እሱ ልናገር። ቻንስለር ሌመን በሀገራችን እንደሚባለው ለጉዲፈቻ ተሰጥቶ እናትና አባት የሌለው የነበረ ሰው ጊዜ ካለፈ በኋላ እኔ ማነኝ የሚለውን ጥያቄ ከመጣ በኋላ ራሱን ፈልጎ ያገኘና እንዲያውም የራሱንም እናትና አባት ፈልጎ ከማግኘቱ የሌላቸው ልጆች ተስፋ እንዳይቆርጡ የሚያደርግ በጣም ትልቅ አስተዋጽኦ ነው የሚያስተምረን። ከምንም ተነስቶ የአንድ ትልቅ ዩኒቨርሲቲ ቻንስለር መሆን ቀላል ነገር አይደለም እና በቀላል መታየት የለበትም እና በጣም የምናደንቀው ነው። ስለ ሌሎቹ ለመናገር ያህል ከአባ ከፍ ያለውን ጀምር። እንደ አጋጣሚ በአሜሪካን ኤምባሲ በኩል የቪዛ ችግር ስለደረሰባቸው ሳይመጡ ቀርተው እሳቸውን ወክሎ የመጡ ሰው አሉ። እሳቸው በየመንገዱ ላይ የተጣሉ ኢትዮጵያውያን ትንንሾች ልጆች፣ እናት አባት የሌላቸውን የአእምሮ ድክመት ያለባቸውን ሰዎች ሰብስበው እኔ ራሴ ሄጄ ባለፈው መጋቢት ሄጄ አይቻቸዋለሁ። ብዙዎችን በሺህ የሚቆጠሩ እያስተዳደሩ ያሉ ናቸው። እሳቸውም ባይኖሩም በሌሉበት ተከብረዋል። ወደፊትም ደግሞ እንደዚሁ ከእሳቸው ጋር ያለን እርዳታ እንቀጥላለን። ከዛ ቀጥሎ እዚሁ እናንተ አካባቢ ያሉት ዶክተር አምባቸው ረታ ባለፈው 30 ዓመታት ከ1.6 ሚሊዮን በላይ ለአካባቢውና ለኢትዮጵያ ልዩ ልዩ ለሆኑ ኮሚኒቲዎች በየወሩ 4,000 የአሜሪካን ብር እየሰጡ ለ30 ዓመት የራሳቸውን ሙያ በመጠቀም የታመመውን በማከም ሌሎች ችግር የደረሰባቸውን አፓርትመንት በመስጠት እንደዚህ የመሳሰለ ትልቅ አስተዋጽኦ ያደረጉና ምናልባትም እንደው እዚሁ ግብዣው ላይ ከ120 በላይ የሚሆኑ ዶክተሮች መጥተው ከዛም ዶክተር ማየገነት በተለይ ለሴቶች መብት ተከራካሪ የነበሩ በእውቀታቸውም ጥልቀት ያላቸው ጸሐፊና ብዙ ጊዜ ለዲሞክራሲ ለሰላምና ለሰው መብት ተከራካሪ የነበሩ ባጭር የተቀጩ በመሆናቸው እሳቸውን ማስተዋወስ ለሚገባን እሳቸውንም አድርገናል። ቴዎድሮስ ካሳውን ቴዲ አፍሮ ተብሎ የሚጠራው በጣም ዝነኛ የሆነው ወጣት ሙዚቀኛ መቼም እኛ ኢትዮጵያውያን ስን በምናከብረው ጊዜ የኛ የታሪካችን ማህደር ማንነታችንን፣ ጀግንነታችንን፣ ነጻነታችንን ብስል በሆነ ቋንቋ በሙዚቃው ታላላቆችንም ሆነ ወጣቶችን ያነሳሳ አገር ወዳድ እንዲሆኑ ሃይማኖታቸውንም እንደተናገረው እንዲያጠነክሩ በእያሉበት ማንኛውም ሃይማኖት ቢሆናቸው እና እግዚአብሔርን እንዲያምኑ የሚያደርግና የኢትዮጵያን ታሪክ በቀላል መንገድ በሙዚቃ ያስደሰተን በመሆኑ ብዙ ደጋፊ ስላሉት ነው። ከዛም ቀጥሎ ሌላ እንደዚሁ ተመሳሳይ ስም ያለው ቴዲ አለማየሁ የሚባል ከሎስ አንጀለስ ዶክተርስ ፎር አፍሪካ የሚባል ድርጅት በመፈጥሮ ኢትዮጵያንም እንደዚህ ሜዲካል ኢኩፕመንት የመሳሰሉትን ቁሳቁስ ነገሮች ከሌሎች ጋር በመተባበር የረዳና አፍሪካን ከፍ አድርጎ የያዘና ከኢትዮጵያም ወጥቶ አፍሪካን እንደ አንድ ኮንቲነንት አድርገን ያዝ በማለት በልዩ ልዩ አፍሪካ አገሮች ውስጥ እየተዘዋወረ አንዳንድ እርዳታ የሚያደርግ ገና ወጣት ነው። ግን ፕሬዚዳንት ኦባማ የኖቤል ፕራይስ ሲያገኙ አይ ኮንሲደር ዚስ አ ኮል ቱ አክሽን እንዳሉት አይዞህ እንግዲህ በአለምከው ነገር ግፋበት እና አትቁም ለማለት የተሰጠው ነው። ቀጥሎም ዶክተር ዛኪ ሸሪፍ የሚባል ሳይንቲስት ወይም ሜዲካል ዶክተር በተለይ በካንሰር ሪሰርች ውስጥ የታወቀና በአካባቢውም ደግሞ ከሙስሊም ኮሚኒቲ የመጣ ነው። እርቅን የሚፈልግ ሰላምን ይኖር የሚጥርና በኮሚኒቲ ውስጥ ብዙ ነገር የሚሰራ በ14 ዓመቱ ከኢትዮጵያ ስኮላርሺፕ አግኝቶ የመጀመሪያው የአላባማ ዩኒቨርሲቲ ተማሪ ሆኖ ገና በ14 ዓመቱ ነው የጀመረው ኮሌጅ። እዚህ መጥቶ በጣም ጥልቅ ያለው ሰው ነው። ያው በንግግሩም ላይ እንዳያችሁት የሰጠውን ምክር ሰምተናል። በመጨረሻውም ደግሞ አርቲስቱ መሐመድ አህመድ ነው። መቼም አንቱ መባል የሚገባው ነው፣ ግን አንተ እያልን ስላደግን ፍቅራችንን እንገልጽለታለን። እሱ እንግዲህ ያለፈውን ጄኔሬሽን ከሚመጣው ጋር ያልተፋቀሩትን የሚያፋቅር ዘፈን፣ የተፋቀሩትን የሚያጠናክር ዘፈን የሰጠና ጀግንነታችንን እንደዚሁም እንደ ቴዲ አፍሮ ማንነታችንን እያንጸባረቀ ከ50 ዓመት በላይ ኢትዮጵያንና ኢትዮጵያውያንን ያገለገለ በጣም የምንወደውና የሚያፈቅረው እና በተለይ ደግሞ ትሑትነቱና ርኅሩነቱ በፊቱ ላይ የሚታይና ራሱን ከፍ አድርጎ የማይ በመሆኑ የኢትዮጵያ ሕዝብ ምስጋና እንዲያቀርብለት በሕይወት እንዳለ እንዲደረግለት በማድረግ እሱንም አክብረናል።
ግሩም ነው። አሁን 25 ዓመት ሙሉ ስትሰሩ እንዴት ነው የምትመርጡት እንግዶቹን አንልም። የዛሬ 20 ዓመት የሰራነውን አጥብ ነው የተመረጡ ጥያቄ ነው። በምርጫችሁ ግን በየዓመቱ የሚደረገው ምርጫ እርግጥ በድምፅ ብልጫ ነው የሚተላለፈው ውሳኔ። እንደው አቶ አክሊሉም አቶ ተስፋዬም ብንያም ደግሞ በውጭም ሆነ ታየዋለህ ሲድ እንዴት ከላይ መረጠ የእስካሁኑ ምርጫ 100% አመርቂ ነበሩ ለእናንተ? አቶ አክሊሉ መጀመር ይችላሉ፣ እዛ ተስፋዬ ወጣቱን ይመልስ ይችላል።
ሁልጊዜ የምንስማማበት ከሆነ 100% ይሆናል። ዋናው ነገር ለእያንዳንዱ ተመራጭ ከ1 እስከ 10 ነጥብ እንሰጠዋለን። ቦርድ አባሎች ይህን ሰውዬ 10 እሰጠዋለሁ ይላል። ለምሳሌ መሐሙድ አህመድን 10 እሰጥቻለሁ አንዱ ካለ አንዱ ደግሞ 9 አንዱ 8 ሊሰጠው ይችላል። ሌላው ደግሞ ሌላው 10 ሰጥቶ ለዚህኛው 8 ሊሰጥ ይችላል። ያንን ስንደምረው ከፍ ያለውን ውጤት ከፍተኛ ባህል ያገኘውን 20 ሰው ረዘሜ ተሰጥቶን ከሆነ 5-6 ከሆነ የምናከብረው
የሚቀሩ ይኖራሉ።
በዛ ቁጥሩ ይነግረናል እና የቦርዱ አባል ተከራክሮ ነው እንግዲህ እዛ ላይ የሚደርሰው። እያንዳንዳችን እያንዳንዱን ተመራጭ ወስደን ለቦርዱ እናስረዳለን። የሚጠየቀውን ጥያቄ ለመመለስ እንጥራለን። ከዛ በኋላ ቦርዱ ይመርጣል። ዴሞክራሲ ስለሆነ የምትወደውም ሰው ባይመረጥ አንዴ ቦርዱ ብርጫ እንትን ካለ ዲሞክራሲ ስለሆነ በዛው ነው የምንሄደው።
ተስፋዬ እንደተባለው
በጣም ጥሩ ጥያቄ ነው የጠየከው። እርግጥ በሚስጥር ነው ቮት የምናደርገው። የሚሰጠው በቮት ነው። ያ ምርጫ ከተደረገ በኋላ ሁላችንም ዊስታንድ ቢሃይንድ ኢት ባንድ ላይ
ኮመን ድምጽ ይሆናል።
ባንድ ድምጽ ይሆናል
የምታጸድቀው።
ግን የሚገባበት ነገር በሙሉ በእውነቱ ቀላል አይደለም። ምክንያቱም እያንዳንዱ ለዚህ ድርጅት ትልቅ ፍቅር ስላለው ነው እንዲዘልቅም ስለምን
ጅስ ላወጣ።
አንድ ነጥብ ለመጨመር እኔ ለመጀመሪያ ጊዜ በዚህ አመት ነው በመርጫው
የተሳተፍኩት።
አዎ፣ የሚከበሩ ሰዎች በመምረጥ የተሳተፍኩት። ስለዚህ የመጀመሪያ አመቴም ቢሆን ሂደቱ ግን ያው እስከዛሬ ድረስ የነበረውን ሂደት ነው ተከትሎ የተደረገው። ቁጭት የላችሁም ወይ የሚለው እውነት አንድ ቁጭት ያለኝ እኔ ኢትዮጵያ የጀግኖች ድሃ አይደለችም። ብዙ የሚከበሩ ሰዎች አሉና ቁጭት ከሆነ የሚሆነው ብዙ ሰው ማክበር አለመቻላችን ነው። እስከዛሬ የተመረጡት ከ1993 ጀምሮ እስካሁን እስከ 2017 ስማቸውን ብንከታተለው በጣም 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 ለኢትዮጵያ ከፍ ያለ አስተዋጽኦ ያበረከቱ ህብረተሰቡ የሚያምንባቸው አንገት የማያስደፉ እና በርካታ ስራ የሰሩ ናቸው እና በዛ በኩል ምንም ቁጭት የለብንም። ግን ቁጥሩ ማነሱ ካልሆነ በስተቀር
ይሄ ምናልባትም በቀጥታ ተከታዩ ጥያቄ ይወስዳል። በዚያ የማለዳ እድሜው ሲድ ገና ዳዴ እያለ ባለበት በ1992 እንደ አውሮፓውያን የዘመን አቆጣጠር የመጀመሪያውን ክብረ በዓላችሁን ስታደርጉ ታዳሚዎቻችሁን ከግምት ካስገባን 35 ሰዎች እንደነበሩ ጠቁማችኋል። አንድ ታሪኩን በሚገልጽ ጽሑፍ ላይ የተመለከትኩት በዚያ ጊዜ አልነበርኩም። ምናልባት የሽልማቱም ደረጃ ይዘቱም ጓደኛሞች ቀደም ብለን እንዳስተዋወቅ ነው የጀመሩት በቅንነት እናድርግ ከሚለው በቀር አቅም በሌለበት ሰዓት ስለነበረ እስኪ ያስታውሱን ማን ለውቅና በቃ በሂደት የነበሩትን የሚታወቁ ሰዎችን አንድ አምስቱን ብናስታውስ። የመጀመሪያውን ግን ካስታወሳችሁ
የመጀመሪያው አንዱ አንጋፋው እዚሁ ስላለ እኔ ልናገርለት ራሱን ማስተዋወቅ ላይፈልግ ይችላል እና እኛ ጓደኛሞቹ ተሰብስበን የመጀመሪያውን ሲድን ለማክበር ስንፈልግ መጀመሪያችን ስለሆነ አቶ ተስፋዬ ኃይሌ እዚህ ብዙ ጊዜ የቆየ ነው። በአጼ ኃይለ ስላሴ ጊዜ የመጣ ነው። ከዛ መጥቶ ብዙ ሰዎች ዘመዶችንም ሆነ ራቅ ያሉ ዘመዶችን እዚህ ሀገር እንዲመጡ አድርጎ ብዙ ትልቅ ደረጃ ላይ የደረሱ ሰዎች ነበሩ። በዛን ጊዜም እንኳን እሱን ለምን አናከብረውም? ራሱን ከቤተሰብ ጀምረን ያም ተቀባይነት ካለው ወደ ሌላ እንሄዳለን ተባለ። እንደ አጋጣሚም ሆኖ የኔ ልጅ ደግሞ 8ኛ ክፍል ተማሪ ነበረች። ገና አሁን የምታዩታላችሁ ተማሪዎች የምታስተዋወቀው ዶክተር መና ደምሴ ነች። በዛን ጊዜ 8ኛ ክፍል ሆና ከዛ በኋላ ከ12ኛ ክፍል ነው ያደረግነው።
ከሲድ ባለስልጣናት ጋር የጀመርነውን ውይይት እንመለስበታለን።
Yamran, 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 y
ያምራል ያምራል
ድንቅ ነው።
ሄሮም ነው።
አድማጮች አሁን የአዲስ አበባ መስኮት
ሊከፈት ነው። አዲሱ የዛሬውን ዝግጅት አንተ ማስተዋወቅ ይኖርብህ ነው። ንጉሴና ግንተዋል።
እኔ እስገባኝ ብለህ ነው? ንጉሴ እኮ የግዕዝ ችሎታዬን እየፈተነ ነው። እዚያ ከለዚያ ይላል።
ወደማላውቀው ቋንቋ ወደማላውቀው ሀገር ልትወስደኝ ይመስለኛል።
በቃ ጥሩ ነው እንደዚያ። እኔ ደግሞ በአንተ ልዘምት ንጉሴ። በእኔ
ግን ራሴን ለመከላከል ያህል ለቋንቋው ያለኝን አክብሮትም ምናልባትም ስነ ጽሁፍ ሀብቱ የዳበረ የሆነውን ቋንቋ ጨርሶ አላውቅም ላለማለት ነፍሳቸውን ይማርና የአዲስ አበባ ዩኒቨርሲቲ ፕሮፌሰር አምሳሉ አክሊሉ ወዲህ ወደ ዩናይት ስቴትስ በመጡበት ጊዜ አስተማሪያችን ሆነው ነበር። አንድ ሰሞን
ረሳኸው ማለት ነው የተማርክ?
የሩጫ ንባብ የሩጫ ትምህርትም ቢሆን የበለጠ ፍቅር እንዲያድርብን አድርገውን ነበር እና እንዳልታለለ ሰው ለመሆን ሞክራለሁ። እንግዲህ ልከታተላቸው።
ዚያ ከለዚያ
አባባሉ ግዕዝ ይመስለኛል መቼም።
አዎና ከጥንትስ ለአማርኛ ግዕዝ ነው ዳኛ ይባላል።
ልክ ነህ ንጉሴ። ግዕዝን ይዞ መልካም ጉዞ ይባልስ የለ? ዚአ ከለዚአ አልከኝ።
እንዴታ! አንተ ለእኔ እኔ ለአንተ ማለት እኮ ነው። ቀኑ እያለቀ ቢሆንም በግንቦት እንዲህ ሲከፈት የእኔ መስኮት ስለ ግንቦት ጋብቻ አንዳንድ ነገር እንድንጫወት ፈልጌ ነው። ከዛ በፊት ግን በያዝነው ዓመት በአዲስ አበባ ከተማ ብቻ ከ16,000 በላይ ጋብቻ ተፈጽሟል። 1,230 ፍቺ ተከናውኗል። 52,300 ልጆች ተወልደዋል። እንዲሁም ደግሞ 1,322 ሰዎች ሞተዋል። ይህ እንግዲህ በስርዓት የተፈጸመው ማለት ነው።
ለመሆኑ ይህን መረጃ ከየት አገኘኸው ንጉሴ?
ከሬዲዮ
በእጄ። እስቲ እንግዲህ ስለ ግንቦት አንድ በለና።
ጋብቻ መልካም ነው በወርሃ ግንቦት፣ የሙሽሮቻችን ጥምረት ተራክቦት
መልካም ነው። ቀጥል።
ቀጥላለሁ። ብዙ ጊዜ በወርሃ ግንቦት የሚፈጸም ጋብቻ ትክክል እንዳልሆነ ተደርጎ ሲነገር እንሰማለን። ምክንያት አለው። ሊቃውንቱ ደግሞ በግንቦት አትጋቡ ብሎ የከለከለ ማን ነው? የትኛውስ መጽሐፍ ነው? ብለው ይጠይቃሉ። በእርግጥ የቀድሞ አባቶች በግንቦት የቤት መሰረት አይጥሉም፣ አይመሰርቱም፣ ጨፈቃ እንጨት አይቆርጡም፣ ልጆቻቸውን አያጋቡም። የሰውን ባህሪ ከምድር ባህሪ ጋር ለማነጻጸርና ለማመሳሰል ያደረጉት ነው። ምድር የልምላሜንና የጠልን ወራት በየወቅታቸው እንደምትቀበል ሁሉ የድርቅንም ወራት እንዲሁ መቀበል ግዴታዋ ይሆናል። በመጋቢት የለመለመው በግንቦት ይደርቃል። በምድር ላይ የሚበቅሉት አዝርዕት፣ አትክልት የሚለመልሙበት፣ ፍሬ የሚያፈሩበት ወራት ተለይቶ ተሰጥቷቸዋል። በአንጻሩ ሰውም የሚመክንበት መካን ሆኖ የሚቆይበት ጊዜ አለው። ጠቢቡ ሰሎሞን ቦ ጊዜ ለኩሉ ይል የለ። ጊዜው ሲደርስም ወልዶ ከብዶ ፍሬ አፍርቶ ይኖራል ማለት ነው። ስለዚህ ለምሳሌ እነ ሳራ እነ ኤልሳቤጥ መካኖች ናቸው። እነ ሳራ እነ ኤልሳቤጥ መካን የሆኑት ግን በግንቦት ስለተጋቡ አይደለም። ይህንን ልብ ማለት ያስፈልጋል። ስለዚህ ቀደም ሲል በፍትሐ ነገሥትም ሆነ ከዚያም በፊት በነበሩ የነቢያት የሐዋርያት እንዲሁም የሊቃውንት መጽሐፍት ላይ በግንቦት ጋብቻ አትፈጽሙ ብሎ የከለከለ የለም። ይሄ ልማደ ሀገር ነው፣ የሽማግሌዎች አባባል ነው። የከለከለ የሀገር ጨዋ እንጂ መጽሐፍት ወይም ሊቃውንት አይደሉም። በዚህ ጉዳይ ላይ እንግዲህ በሚቀጥለው 15 ቀን በሰፊው እንነጋገራለን። የዛሬውን ዝግጅቴን እንግዲህ በዚሁ ላብቃ። በነገራችን ላይ የረመዳን ጾም ከገባ ልክ ዛሬ 9ኛ ቀን ነው። የክርስትና እምነት ተከታዮች ደግሞ ዛሬ በዓለ 50 ነው ጰራቅሊጦስ፣ ነገ ደግሞ የሰኔ ጾም አርብ ሮብ የሚገባበት ነው እና ሁለቱ ተገጣጥሟል። ለሁለቱም አንጋፋ ሃይማኖቶች የእምነት ተከታዮች የጾሙ ወቅት ጤና፣ የሰላም፣ የብርታት፣ የጥንካሬ እንዲሆንላቸው እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ።
አሉላ ከቴዲ ጋር እንደገና ስቱዲዮ ለመለሳችሁ ነው።
ግሩም ነው። አዲሱ በፌስቡክ እና በድረገጻችን የሚከታተሉ አድማጮች የቴሌቪዥኑን ምስል ያገኛሉ። ሙሉ ዝግጅታችን እዛ ላይ አለ። የስቱዲዮ ሰዓታችን በቂ ሰዓት አልነበረንም ለኔና ለሱም ብቻ ሆኖ ስቱዲዮ የተያዘው ሰዓት በማዘጋጀቱ ግማሹን ሰዓት ወሰደ። የቀረውም ሰዓት ልናነሳ የምንችላቸው ነጥቦች ሳይቋጭ ነው። አንድ ነገር ግን ለአድማጮች ማስመር የምፈልገው እዛም ላይ ጠቆም አድርጌያለሁ በቃለ ምልልሱ፣ ቴዲን አግኝተህ ስለ ሙዚቃ ብዙ ማውራት ትችላለህ፣ ነገር ግን የቅርብ ጊዜ ትውስታ ነው እና በሌላ የአሜሪካ ድምጽ ራዲዮ ፕሮግራም ጽዮን ግርማ ከኛ ቀድማ ከቀጠሯችን በኋላ አናግራው ስለነበር ይበልጡን የሚያወሩት በአዲሱ ስራው ላይ ስለነበር አልገፋውም ድግግሞሽ እንዳይሆን በሚል ጥያቄዎች ከማንሳት ተቆጥቤያለሁ። ታሪክና ፍልስፍና፣ የአገር ጉዳይ፣ ማንነት፣ ስለ ህይወት፣ ስለ ኢትዮጵያ ስለሚያነሳቸው ጭብጦች በስፋት እንወያይባቸዋለን። እንግዲህ ዛሬ የራዲዮ መጽሔት ሰዓት የፈቀደውን ያህል ገፋ እናደርጋለን። የቀረ ካለ አሳድርን፣ በሌላ የራዲዮ መጽሔት እንመለስበታለን።
ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው የመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። ሰዎች በሌላ መንገድ መግለጽ ያልቻሉትን ለመግለጽ ዜማውን የሚጠቀሙ ወይ ላይ የሚያደርጉት ይመስላል።
ለመጀመሪያ የምታደርገውን ነገር በጥራት አመጣጥነህ የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርገን ብዙ ነገሮች አሉ። እኔ አንድ ሰው ነኝ። ለምሳሌ በተለያየ ብሔር ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነው እና በዛ መጠን ነው ማየው።
እስቲ ፈታፈታ ወዳሉት እውነቶች እንምጣ። የአገር ጉዳይ፣ የታሪክ ጉዳይ እያነሳን ነው እና ጠንከር ባለ ስሜት ከመነጋገር ገራገሩን እናውራ። ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለህ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል?
እኔ በፈጠራ ወቅት ነው የምትለኝ አይደለም? ምንም ጊዜም ጥሩ ነገር ሳስብ ጥሩ ነገር ስሰማ ነው እንደውም የመስራት ፍላጎቴ የሚነሳው። ለምሳሌ ወይ ስልክ ደውሎ ከሌ ታመመ ከሌ ሞተ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባል ራሱ እና ያወርደኛል። እሱ ጥሩ በማሰብ ነው እንደውም ትልቁ ሰው ጥሩ መንገድና ትልቁ መንገድ ብዬ የማስበው ትልቅ ኃይል ይሰጣል እሱ። በዛ መንገድ ነው ጥሩ ነገር ማሰብ፣ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል። ብቻችን አይደለም የምንኖረው ሁላችን እና በዚህ መንገድ ነው።
ቴዲን በድጋሚ ላመስግን። በስቱዲዮ መገኘት ብቻ ሳይሆን በቢሮአችን ተገኝቶ ከስራ ባልደረቦቻችን ጋር በጉጉት ይጠብቁት የነበሩትን ሰዎች አግኝቷል። በአጋጣሚ የአሜሪካ ድምፅ ስራ አስፈጻሚ ቢሮአችን ተገኝቶ ውይይት እናደርግ በነበረበት ሰዓት ላይ የተነሳችው አንዲት ደቂቃ ማትሞላ ፎቶግራፍ ፌስቡክ ላይ ተለቃ የብዙዎችን ጉጉት አንጸባርቃለች እና አጋጣሚው የጥርፊያም ቢሆን ጥሩ ነበረ።
ጀግናው ነው ያሉት ሲያዩት።
ሌላም ለሚቀጥለው ራዲዮ መጽሔት የምናቆየው ፕሮግራም ሊኖረን ነው።
ከሲድ ላይ ትንሽ ካሰማነው በስተቀር
ቀሪውን
ለጣው ይሄኛውን ብዙ ቀጠሮ ተይዞለት የተገኘ ፕሮግራም በመሆኑ እና ብዙ ያደሩ ነገሮች አሉ፣
ያደሩ ብዙ ዝግጅቶች አሉ። የሚበልጠውን ከሲድ የቀድሞና አዲሶቹ ተተኪ ባለስልጣናት ጋር ያደረግነውን ቃለ ምልልስ በድረገጻችንና በፌስቡክም እንዲያገኙት እናደርጋለን። እንግዲህ ብዙ ስራ ይጠብቃል።
መልካም ነው። ልክ ነው። ስራ ይጠብቀናል። ስለናት ምትሬ የአድማጮች ማስታወሻ ነው ሰዓቱ።
ባቀረብናቸው ዝግጅቶችም ሆኑ በሌሎች አነጋጋሪ ጉዳይ ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ
እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። አሁን ወደ ማጠናቀቁ ልንሄድ ነው።
አሁን ኢትዮጵያ በተሰኘው የቴዲ አፍሮ ዜማ ነው የምንሰናበተው።
አሁን የዜና ማጠቃለያ ይነበባል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ካለፉት 3 ወራት ወዲህ ብሪታንያ ላይ የተፈጸሙት 3 የአሸባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አሸባሪነትን መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከ6 ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እቅድ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። የጀርመን ቻንስለር አንገላ ሜርከል ለንደን ላይ የተፈጸሙ ጥቃት አሳዝኖኛል፣ አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሀዘንና በድንጋጤ አንድ ሆነናል፣ በቁርጠኝነትም እንደዚሁ ሲሉ ባወጡት መግለጫ ምላሽ ሰጥተዋል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱ ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሴል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባቸው ቃል እንዲከበር ለማድረግ ቆርጠው ተነስተዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ ነን። በሚቀጥለው የራዲዮ መጽሔት እንመለሳለን። ለአሁኑ ግን
ሰላም
ተናደ
This program has come to you from the Voice of America, Washington.